ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ህግና ከህገ መንግስታዊነት ያልወጣ ሀገሪቱን ያለ መንግስት የማያስቀር ኮቪድ-19ን ለመከላከል ያለንን አቅምና እድል የማያበላሽ የህዝቡን ዴሞክራሲያዊ መብት ለጥቂቶች አሳልፎ የማይሰጥ መሆን እንዳለበት መንግስት ያምናል።
የጠቅላይ ሚኒስትር አብይ አህመድን ድምፅ ነው የሰማችሁት። ዝርዝሩን የዕለቱ አብይ ርዕስ ይመለከተዋል። ግብጽ ኢትዮጵያ ላይ ያሰማችው ክስ መሰረተ ቢስ ነው ሲሉ የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ ለአሜሪካ ድምፅ ገለጡ። የዜና መጽሔት ትንታኔ ከሚያቀርብባቸው ዘገባዎች ውስጥ ነው። ሐሙስ ሚያዝያ 29 2012 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን እንደ ወትሮው ሁሉ ከስቱዲዮ ውጭ ከየመኖሪያ ቤታችን ሆነን እያሰናዳን ከምናቀርባቸው ልዩ ልዩ ዝግጅቶች ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪያችን ብርሃን ኃይሉ፣ ከዋና አዘጋጇ ትዝታ በላቸውና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ያደረሱን ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የዕለቱን የዓለም ዜና ከቆንጅት ታየ።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ የኮሮና ቫይረስ ተጠቂዎች ቁጥር ዛሬ በ25 ከፍ ብሏል። ከጤና ሚኒስቴር በወጣው ዕለታዊ የስርጭቱ ይዞታ መረጃ መሰረት በሀገሪቱ አሁን ያለው የተረጋገጠው የቫይረሱ ተጠቂ ቁጥር 187 ደርሷል። 1843 ሰዎች ላይ ዛሬ በተካሄደው ምርመራ ከተገኙት መካከል 3ቱ የውጭ ሀገር ጉዞ ታሪክ ያላቸው፣ ሌሎች 3 በቫይረሱ ከተያዘ ሰው ጋር ንክኪ የነበራቸው እንደሆኑ መግለጫው አመልክቷል። የተቀሩት 19ኙ ግን የጉዞ ታሪክም ይሁን ንክኪ ያልነበራቸው መሆናቸውን ነው የጠቆመው። የኢትዮጵያ የጤና ሚኒስቴርና የኢትዮጵያ የህብረተሰብ ጤና ኢንስቲትዩት የቫይረሱን ስርጭት መጨመር ተከትሎ ህዝቡ ማህበራዊ መራራቅን፣ ፊትን በጭንብል መሸፈንና የእጆችን ንጽህና መጠበቅን የመሳሰሉ አስፈላጊ እርምጃዎችን ሳይዘናጋ ተግባራዊ እንዲያደርግ አሳስበዋል። ግብጽ ኢትዮጵያ ላይ ያሰማችው ክስ መሰረተ ቢስ ነው ሲሉ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ለቪኦኤ ገለጹ። የግብጽ የውጭ ጉዳይ ሚኒስትር ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ባስገቡት የአቤቱታ ደብዳቤ ኢትዮጵያ ታላቁ ህዳሴ ግድብን ከስምምነት በፊት ለመሙላት ማቀዷ ለአካባቢው ሰላምና ጸጥታ አደጋ አለው ብለዋል። ዓለም አቀፉ ማህበረሰብ እንዲያስቆማት ጠይቀዋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርባል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የተባበሩት መንግስታት ድርጅት ከዓለም አቀፉ የኮሮና ቫይረስ ወረርሽኝ በተያያዘ ስራዎች እጅግ ደሃ ለሆኑ ሀገሮች መርጃ የሚውል የብዙ ቢሊዮን ዶላር ልገሳ ተማጸነ። ገንዘቡ ደካማ በሆኑ ሀገሮች የብዙ ሚሊዮን ዜጎችን ህይወት ለማትረፍ፣ የቫይረሱን መስፋፋት ለማቆም የምናውለው ነው ብሏል የዓለሙ ድርጅት። እጅግ ደሃ የሆኑት የዓለም ሀገሮች የገዘፈ የቫይረሱ ተጠቂ ብዛት የሚያዩት ገና በቀጣዮቹ ከ3 እስከ 6 ወራት ባለው ጊዜ ውስጥ ይሁን እንጂ ከወዲሁ ህዝቦቻቸው ከስራ እየተፈናቀሉ ገቢያቸውንም እያጡ ነው ሲል የመንግስታቱ ድርጅት የሰብአዊ ረድኤት ቢሮ አሳስቧል። የምግብ አቅርቦት እየተመናመነ፣ ልጆች ወቅታዊ የበሽታ መከላከያ ክትባቶችን ማግኘት አልቻሉም ሲልም አክሏል። ቀደም ሲል የመንግስታቱ ድርጅት የ2 ቢሊዮን ዶላር እርዳታ መጠየቁ ሲታወስ፣ በዛሬ ተማጽኖ በጠቅላላው 6.7 ቢሊዮን ዶላር እንደሚያስፈልገው ነው ያስታወቀው። በዛሬ ተማጽኖ እጅግ ተጋላጭ ባላቸው ሀገሮች ዝርዝር ጅቡቲን ጨምሮ 7 የአፍሪካ ሀገሮችን አክሏል። በአሁን ወቅት በኮሮና ቫይረስ ባለም ዙሪያ የተጠቁት ሰዎች ቁጥር ከ3.8 ሚሊዮን፣ ህይወታቸው ያለፈው ደግሞ ከ264,000 አልፏል። የመንግስታቱ ድርጅት የሰብአዊ ረድኤት ዋና ኃላፊ ማርክ ሎኮክ እጅግ ደሃ የሆኑት በተለይም ሴቶች፣ ልጃገረዶችና ሌሎችም ተጋላጭ ማህበረሰቦችን አሁን ካረዳናቸው የዚያ መዘዝ ለቀጣዮቹ በርካታ አመታት ሁላችንንም ይጎዳናል ብለዋል። ለሁላችንም ጉዳቱ የከፋ ብዙ ወጪ የሚያስከትልም ይሆናል ሲሉ ነው ጨምረው ያሳሰቡት። በበርካታ ሀገሮች ባለስልጣናት የከፋውን የቫይረሱን ስርጭት ጊዜ አልፈነዋል በሚል ተስፋ ላለፉት በርካታ ሳምንታት ስራ ላይ ውለው የቆዩትን የቫይረሱን መዛመት መቆጣጠሪያ ጥብቅ እርምጃዎች ማንሳት ጀምረዋል። የጤና ጥበቃ ኤክስፐርቶች ግን እገዳዎቹን ተቻክሎ ማንሳቱ የቫይረሱ ስርጭት ተመልሶ እንዲያንሰራራ ያደርጋል ብለው ያስጠነቅቃሉ። ደቡብ ኮሪያ ላለፉት ቀናት አንድም አዲስ የቫይረሱ ተያዥ ያላገኘች ሲሆን ዛሬ ይፋ ባደረገችው አዲስ እርምጃ በሚቀጥለው ወር ትልቁ አየር መንገዷ ወደ ዩናይትድ ስቴትስ፣ ወደ አውሮፓና ወደ አንዳንድ የእስያ ሀገሮች በረራ እንደሚጀምር አስታውቃለች። የአውሮፓ መንግስታትና በዩናይትድ ስቴትስም የክፍለ ግዛት አስተዳደሮች አንዳንድ የንግድ ድርጅቶችን እየከፈቱ ናቸው። ሰዎች በጭንብል እስከተሸፈኑ ድረስ እና ማህበራዊ ርቀታቸውን እስከተጠበቁ ድረስ ወደ ምግብ ቤቶችና መደብሮች እንዲሄዱ ፈቅደዋል። የጤና ባለስልጣናት ግን ህዝቡ ይህን እርምጃ የቫይረሱ አደጋ ተወገደ የሚል የተሳሳተ አስተሳሰብ ያደርጋል ብለው ስጋታቸውን ሲገልጹ ቆይተዋል። ለአምስት ሳምንታት እንቅስቃሴዎችን ዘግታ የከረመችው ቦትስዋናም ከነገ አርብ ጀምራ ቀስ በቀስ እንደምትከፍት ነው ያስታወቀችው። በሀገሪቱ በቫይረሱ መጠቃታቸው የተረጋገጠው ሰዎች 28 ሲሆኑ በበሽታው ምክንያት ህይወቱ ያለፈው አንድ ሰው እንደሆነ ነው መንግስቱ ያስታወቀው። ምክትል ፕሬዝደንቱ ስለምበር ሶግዋኔ መንግስት ለወረርሽኙ እየሰጠ ያለውን ምላሽና የቫይረሱን ስርጭት አካሄድ በማገናዘብ ኢኮኖሚውንና ትምህርት ቤቶችን ለመክፈት ወስነናል ብለዋል። የቬኔዙዌላ ፕሬዝደንት ኒኮላስ ማዱሮ ከእሁዱ የጥቃት ሙከራ በተያያዘ ሽብርተኞች ሲሉ የገለጿቸውን 4 ተጨማሪ ሰዎች አስረናል ሲሉ አስታወቁ። ማዱሮ ከዚያ ቀደም ብለው መንግስቴን ለመገልበጥ የተደረገ ወረራ ተሳትፏል ያሉትን መሰረቱ ዩናይትድ ስቴትስ የሆነ የደህንነት ጥበቃ ድርጅት ባልደረባ ተላልፎ እንዲሰጥ መንግስታቸው እንደሚሞክር ተናግረዋል። ጆርዳን ጉዶሮ እሳቸውን ከስልጣን አውርዶ መንግስታቸውን ለማተራመስ ከሁለት የቀድሞ የዩናይትድ ስቴትስ ልዩ ኃይል ወታደሮች ጋር ሰርቻለሁ ብሎ በቪዲዮ የተቀረጸ በመሆኑ ከፍሎሪዳ ተላልፎ እንዲሰጠን መጠየቅ እንችላለን ነው ያሉት ማዱሮ። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ያለ ምክር ቤቱ ፈቃድ ኢራን ላይ በጦር ኃይል እርምጃ መውሰድ እንዲያቆሙ በምክር ቤቱ የተላለፈውን ውሳኔ በስልጣናቸው ሽረውታል። ስለምን ይህን እንዳደረጉ ፕሬዝደንቱ ባስተላለፉት መልእክት ይሄ እጅጉን ከስድብ የሚቆጠር ነው ብለዋል። የፕሬዝደንቱ ዩናይትድ ስቴትስን አጋሮቿንና ሸሪኮቿን ከጥቃት የመከላከል አቅም በጣሙን የሚጎዳ ነው ሲሉም አክለዋል። የዩናይትድ ስቴትስ ምክር ቤት ተወካዮች ውሳኔውን ድጋፍ ሰጥተው ያስተላለፉት በዩናይትድ ስቴትስ እና በኢራን መካከል ውጥረቱ እየተባባሰ በነበረበት ወቅት ጦርነት የማወጅ ስልጣን በኮንግረሱ እጅ ብቻ መያዙን ለማረጋገጥ እንፈልጋለን ብለው መሆኑ የሚታወስ ነው። ባለፈው ጥር ወር ፕሬዝደንት ትራምፕ ባዘዙት የአየር ጥቃት የኢራን ጀነራል ካሲም ሱሌማኒ መገደላቸው ይታወሳል። ከቀናት ተከትሎ ኢራን ተወንጫፊ ሚሳኤል ኢራቅ ውስጥ በሚገኝ የዩናይትድ ስቴትስ ኃይሎች ላይ ጥቃት ማድረሷና ከመቶ በላይ ወታደሮች የአንጎል ጉዳት እንደደረሰባቸው ይታወሳል። በዚህ ሳምንት የዩናይትድ ስቴትስ የጦር ኃይል ማዕከላዊ እዝ ለ29 ወታደሮች በግዳጅ ላይ ለተገደሉ ወይም ለቆሰሉ ወታደሮች የሚሰጠውን ፐርፕል ሃርት የተባለውን ሜዳሊያ መሸለሙን አስታውቋል። በመጨረሻም ለአምስት ወራት በፖለቲካ ጎራዎች ንትርክ የከረመችው ኢራቅ ዛሬ አዲሱን ጠቅላይ ሚኒስትሯን ቃለ መሐላ አስፈጽማለች። የቀድሞ የደህንነት ሹሙ ሙስጠፋ አርካዲሚ በአውሮፓውያን አቆጣጠር ከ2003 ዓመተ ምህረት ወዲህ ስድስተኛው ጠቅላይ ሚኒስትር መሆናቸው ነው። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ።
ለሰዓቱ ያለም ዜና ቆንጅትን አመሰግናለሁ። ክብራትና ክብራን አድማጮች፣ የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሐሙስ ሚያዝያ 29 2012 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አቢይ ርዕስ ከማለፋችን በፊት ቆየት ብለው በሁለተኛው አጋማሽ ከሚሰሙ ቅንብሮች አንዱን እቅምሻን በል።
አንድ ሰው ጎረቤትም ሊሆን ይችላል፣ እንደውም ራቅ ያለ ቦታ ሊሆን ይችላል፣ ዘመዱን ዳጁን ለመጎብኘት ወደ ግቢ ሲገባ ጤና ይስጥልኝ እዚህ ቤት አላችሁ ሆይ ብሎ ድምፅ ያሰማል። ከሩቅ አገር ከሆነ ደግሞ የሩቅ አገር እንግዳነን ያስገባል ሆይ ይላል። በዛን ሰዓት ተላላፊ በሽታ ቢኖር ወይም ሌላ ነገር ቢኖር ቀስ ብለው ወደዛ ይለፉ ብለው ይነግሯቸዋል።
ዶክተር ተፈሪ አባተ አደም ይባላሉ። በዩናይት ስቴትሱ የየል ዩኒቨርሲቲ የስነ ሰብ ተመራማሪ ናቸው። ዘመን የጠገቡ ቤት ያፈራቸው መላዎች አዲሱን ወረርሽኝ ለመመከት እንደምን ለጥቅም ሊውሉ ይችላሉ? ሳይንስና ባህል የሚገናኙበት መስመር ይኖር ይሆን? በሚሉ ጭብጦች ዙሪያ ላተኮረ ውይይት በባህልና ማህበረሰብ በሁለተኛው አጋማሽ ክፍለ ጊዜ ይመለሳሉ። ጠብቋቸው አድማጮች። አሁን በቀጥታ ወደ ቀዳሚው የዕለቱ አቢይ ርዕስ። ጠቅላይ ሚኒስትር አብይ አህመድ ከህግና ከህገ መንግስት ስርዓት ውጪ የመንግስት ስልጣን ለመጨበጥ የሚሞክሩ ያሏቸውን ኃይሎች በብርቱ አሳሰቡ። መንግስታቸው አገርንና ህዝብን ከጉዳት ለመጠበቅም ወሳኝ ያሉት እርምጃ እንደሚወስድ በጥብቅ አስጠንቅቀዋል። መለስካቸው አማሃ ዝርዝሩን ይዟል።
ጠቅላይ ሚኒስትሩ ዛሬ ረፋዱ ላይ ሳይታሰብ ነበረ ከጽህፈት ቤታቸው በኢትዮጵያ ቴሌቪዥን በወቅቱ የሀገሪቱ አንገብጋቢ የፖለቲካ ጉዳይ ላይ መግለጫ የሰጡት። ጠቅላይ ሚኒስትር አብይ በዚህ መግለጫቸው አበክረው ያወሱት ኮቪድ-19 ሌሎችን አያሌ ሀገራዊ ችግሮችን ጨምሮ የ2012 ሀገር አቀፍ ምርጫን እንዲተላለፍ ማድረጉ ያስከተለውን ፖለቲካዊ አጣብቂኝ እንዴት ማለፍ እንደሚቻለው። ጠቅላይ ሚኒስትሩ የሚቀርቡት የመፍትሄ ሀሳቦች ሁሉንም የሚያረኩ ፍጹም እንደማይሆኑ አስገንዝበዋል። ይሁንና የመንግስታቸውን መፍትሄ ዓላማዎች በዝርዝር አስቀምጠዋል።
መንግስታዊነት ያልወጣ ሀገሪቱን ያለ መንግስት የማያስቀር በቀጣይ ምርጫውን የማድረጊያ ጊዜውን አጭርና ምቹ የሚያደርግ ኮቪድ-19ን ለመከላከል ያለንን አቅምና እድል የማያበላሽ የህዝቡን ዴሞክራሲያዊ መብት ለጥቂቶች አሳልፎ የማይሰጥ አካሄዱ ለወደፊቱ ሌሎች ችግሮችንም እንድንፈታ መንገድ የሚከፍት መሆን እንዳለበት መንግስት ያምናል።
ከጥቂት ሳምንታት በፊት የኢትዮጵያ ብሔራዊ ምርጫ ቦርድ ኮቪድ-19 ባሳደረው ተጽዕኖ ምክንያት ቀደም ሲል ያወጣውን የምርጫ መርሃ ግብር የጊዜ ሰሌዳ ከሰረዘ በኋላ የፖለቲካ ትኩሳቱ ከፍ እያለ መጥቷል። በተለይም በሀገሪቱ ፓርላማ ለተፈጠረው ፖለቲካዊ አጣብቂኝ መፍትሄ ለመስጠት ያካሄዳቸው ጉባኤዎች እና ያሳለፋቸው ውሳኔዎችን ተከትሎ በየማዕዘኑ የሚሰጡት የፖለቲካ መግለጫዎችና የሚሰሙ ክርክሮች ወይንም አስተያየቶች የፖለቲካ ትኩሳቱን ልክና አቅጣጫዎች አሳይተዋል። ጠቅላይ ሚኒስትሩም እነዚህን ሁኔታዎች ካብራሩ በኋላ ነበረ ከህግና ከህገ መንግስቱ ስርዓት ውጪ ሊወሰዱ የሚታሰቡ እርምጃዎች ሁሉ መንግስታቸው እንደማይታገስ የገለጹት።
የፌዴሪ ህገ መንግስት በአንቀጽ 50 የፌዴራል መንግስት ስልጣንና ተግባር ሲዘረዝር ቁጥር 1 አድርጎ ያስቀመጠው ህገ መንግስቱን የመጠበቅና የመከላከል ኃላፊነት ነው። ይህንን ኃላፊነት ለመወጣት አስፈላጊውን እርምጃ ለመውሰድ ዝግጁ ነን። ይህንን ማድረግ የማንደራደርበት ህገ መንግስታዊ ግዴታችን ነው። በህገ መንግስቱና በህገ መንግስታዊ ስርዓቱ ካልሆነ በስተቀር የጭረባ ምርጫ ለማድረግ መነሳት ሀገርንና ህዝብን ለከፋ አደጋ የሚዳርግ በመሆኑ መንግስት ሀገርንና የህዝብን ደህንነት ለመጠበቅ ሲል ወሳኝ እርምጃ ለመውሰድ ይገደዳል።
ጠቅላይ ሚኒስትሩ ከዚህ በመለስ በሀገሪቱ ስልጣን ለመጨበጥ የሚፈልጉ የፖለቲካ ኃይሎች በሙሉ አሰራራቸው የሀገሪቱን ህጎች የተከተሉ መሆን እንዳለበት ከመግለጽ በተጨማሪም ሰብአዊነትንም ያማከለ እንዲሆን መክረዋል።
ስልጣን የሚፈልጉ የፖለቲካ ኃይሎች የሐሳብ ክርክሮቻቸው ወጣቱንና እናቶችን በማይጎዳ መልኩ እንዲያደርጉት ይመከራሉ። ፖለቲከኞች ስልጣን እንዲይዙ ወጣቶች ማለቅ፣ እናቶች ማልቀስ፣ ቤቶች መፍረስ፣ ህዝቦች መፈናቀል የለባቸው። የኢትዮጵያውያን ጫንቃ ይህንን ከሚሸከምበት ደረጃ አልፏል። የኮሮና ቫይረስ ስጋት ተጋርጦብን የአገር ሉዓላዊነትና ደህንነት ለአደጋ ተጋልጦ ባለበት ጊዜ ስልጣንን ያለ ምርጫና ከህግ አግባብ ውጪ በውከትና በብጥብጥ ካልሰጣችሁኝ አገር አተራምሳለሁ የሚለው ማንኛውም ኃይል እንደማንታገስ ከወዲሁ በግልጽ ለመንገር እንፈልጋለን። ለዚህም በሁሉም ረገድ በቂ ዝግጅት ያለን መሆኑን እንዲታወቅ እንፈልጋለን።
የሀገሪቱ ጠቅላይ ሚኒስትር አብይ በአሁኑ ወቅት ከሚሰነዘሩ የፖለቲካ መፍትሄ ሀሳቦች መካከል የሽግግር መንግስት መቋቋም አለበት ለሚሉት ወገኖች ግልጽ መልእክት ያስተላለፉ ይመስላል።
የሽግግር መንግስት የሚለው ሀሳብ ከህግ አንጻር ብቻ ሳይሆን ካለንበት ነባራዊ ሁኔታ በንድፈ ሀሳብም ሆነ ከሽግግር ተሞክሮ አንጻር ለኢትዮጵያ የሚሆንና የሚበጅ አይደለም። በተለይም የኮቪድ-19 ስጋት ባለበት እና የቀጠናችን ሁኔታ ለሀገር ሉዓላዊነት ስጋት በደቀነበት ወቅት የሽግግር መንግስት እንመሰረታለን ብሎ መቋጫ የሌለው ውይይት ይባል ድርድር መጀመር ኃላፊነት የጎደለው ተግባር ነው። ህገወጥ ብቻ ሳይሆን አደገኛም ነው።
ያለ ምርጫም ሆነ ህገ መንግስታዊ እውቅና በሌለው ህገወጥ ምርጫ ስልጣን ለመያዝ የሚደረግ እንቅስቃሴ ፍጹም ተቀባይነት እንደሌለውም አስገንዝበዋል። ይህ ብቻ አይደለም፣ ከሁለት ዓመታት ወዲህ የተጀመረው ለውጥ አብዮት እንዳልሆነም አስገንዝበዋል።
በዚህ አጋጣሚ በግልጽ መታወቅ ያለበት ነገር አለ። በኢትዮጵያ ያለው ለውጥ ሪፎርም እንጂ አብዮት አይደለም። ህገ መንግስት ቀይረን አዲስ ህገ መንግስታዊ ስርዓት እየገነባን አይደለም። ገዢው ፓርቲም ታድሶና የህዝብ ተቀባይነቱን ጨምሮ ገና ጀንበሩ እየወጣ ያለ አዲስ ጉልበትና አቅም ያለው በቀጣዩ ምርጫ እጅግ ሰፊ የማሸነፍ እድል ያለው ፓርቲ እንጂ ተሰናባችና ጀንበሩ ያዘቀዘቀ ስብስብ አይደለም።
የኮቪድ-19 ወረርሽኝን ተከትሎ ምርጫ ቦርድ የጊዜ ሰሌዳውን ከሰረዘ በኋላ ጎልተው ከሚሰሙ ሀሳቦች መካከል የሽግግር መንግስት መመስረትና በትግራይ ክልል ደግሞ ህወሓት የራሱን ምርጫ ለማካሄድ ይፋ መግለጫ መስጠቱ የሚታወስ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን ለዘገባው አመሰግናለሁ። ግብፅ ኢትዮጵያ ላይ ያሰማችው ክስ መሠረተ ቢስ ነው ሲሉ የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ ለአሜሪካ ድምፅ ገለጹ። የግብጽ የውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ባስገቡት የአቤቱታ ደብዳቤ ኢትዮጵያ ህዳሴ ግድብን ከስምምነት በፊት ለመምላት ማቀዷ ለአካባቢው ሰላምና ጸጥታ አደጋ አለው ብለዋል። ዓለም አቀፉ ማህበረሰብ እንዲያስቆማትም ጠይቀዋል። ሰለሞን አባተ ዝርዝሩን ይዟል።
ሶስቱ ሀገሮች ኢትዮጵያ፣ ሱዳንና ግብጽ ስምምነት ላይ ከመድረሳቸው በፊት ውሃውን ኢትዮጵያ በተናጠል መምላቷ በግርጌ ሀገሮች ላይ የጎላ ጉዳት ያስከትላል፣ ሙሉ ህይወቱን አባይ ላይ ያደረገውን ከመቶ ሚሊዮን በላይ የሚሆን የግብፅን ህዝብ ህልውና አደጋ ላይ ይጥላል፣ መብቶቹንና ጥቅሞቹን ይጎዳል ይላል የግብፅ የውጭ ጉዳይ ሚኒስትር ሳሚህ ሹህሪ ለተባበሩት መንግስታት የጸጥታ ጥበቃ ምክር ቤት ፕሬዚደንት ስቬን ዮርገንሰን ባለፈው አርብ ሚያዝያ 23 2012 ዓመተ ምህረት ባስገቡት የአቤቱታ ደብዳቤ። ደብዳቤው በማከልም ይህንን ኢትዮጵያ የፊታችን ሐምሌ ልትጀምረው ያቀደችውን ህዳሴ ግድብን የመሙላት እንቅስቃሴ ግብጽ ጨርሶ የምትታገሰው አይደለም ይላል። በአንድ በኩል በአባይ ውሃ ፍትሐዊና ሚዛናዊ አጠቃቀም ላይ ግብጽ በቀና አስተሳሰብ ስትጥር መቆየቷን፣ ግዙፍ ተለማጭነትን፣ እውነተኛ ቅን መንፈስና የፖለቲካ ቁርጠኛነትን ማሳየቷን የውጭ ጉዳይ ሚኒስትሩ ደብዳቤ ያትትና ኢትዮጵያም በግርጌ ሀገሮች ላይ ጉዳት ሳታደርስ ከታላቁ ህዳሴ ግድብ ኃይል እያመነጨች የልማት ግቦቿን ማረጋገጥ እንድትችል የሚቻላትን ሁሉ አድርጋለች ይላል። በሌላ በኩል ደግሞ ኢትዮጵያን በአደናቃፊነት ውዥንብር በመፍጠር ዓለም አቀፍ ግዴታዎቿንና ድንጋጌዎችን እንዲሁም የግርጌ ሀገሮችን መብት ባለማክበር ይከሳል ደብዳቤው። በ2008 ዓመተ ምህረት በኢትዮጵያ በሱዳንና በግብጽ መካከል ካርቱም ላይ የተፈረመውን የመርሆች ስምምነትም ጭምር መጣሷን በመጥቀስ የክሷን ይዘት አስፈታለች ግብጽ። የግብጽ አቤቱታ ኢትዮጵያ ግድቡን መሙላትን ጨምሮ በሶስቱ ሀገሮች መካከል ስምምነት ሳይደረስ አንዳችም ስራ እንዳታከናውን ዓለም አቀፉ ማህበረሰብ እንዲያስቆማት በዩናይትድ ስቴትስና በዓለም ባንክ የተዘጋጀውን የስምምነት ሰነድ እንድትቀበልም ግፊት እንዲያሳድርባት ይጠይቃል። ይህንን የግብጽን ክስና አቤቱታ የኢትዮጵያ መንግስት እንዴት ይመለከተዋል? ምላሽስ በኦፊሴል ይሰጥ ይሆን? ወደ ውጭ ጉዳይ ሚኒስቴር ደውዬ የመስሪያ ቤቱን ተጠባባቂ ቃል አቀባይ አቶ አምሳሉ ትእዛዙን ጠይቄያለሁ።
ግብጽ በጻፈችው ደብዳቤ ላይ የተቀመጡ ክሶች በሙሉ መሰረተ ቢስ ናቸው። በኢትዮጵያ እይታ ሲጀመር በየትኛውም መልኩ አሁን በሚሉት መልኩ የተደረሰ ስምምነት የለም። ከመጀመሪያውም ኢትዮጵያ ግድቡን ስትጀምር ግንባታውን እንዴት ማስኬድ እንዳለባት ያስቀመጠችው አካሄድ አለ። በተለይም ደግሞ በየትኛውም በተደረጉ ውይይቶች ግድቡ መሙላት ሳይጀመር ይቆያል የሚል አንዳችም የተደረሰ ስምምነትም የለም። መሰረተ ቢስ የሆነ ሀሳብ ነው የሚያነሱ። ሲጀመር ኢትዮጵያ ሰነዱን ደርሷት በአግባቡ እያየችው እየተመለከተችው ነው ያለው። ለቀረበው ጥያቄ ምላሽ ትሰጥበታለች። በኢትዮጵያ እምነት ግን እንደዚህ አይነት ነገሮች በጸጥታው ምክር ቤትም ሆነ በሌላ አካል ሊፈቱ የሚችሉ አይደሉም የሚል እምነት ነው ያለን። ችግሩ ሊፈታ የሚችለው በሶስቱ ሀገሮች በሚደረግ ቀጥተኛ ውይይት ነው የሚል እምነት ነው ያለን። እስካሁን ድረስም አበረታች ውይይቶች ተገኝተዋል። ኢትዮጵያም በነበሩ ውይይቶች ኢኒሽቲቭን ከመውሰድ ጀምሮ ጉልህ ሚና የተጫወተችበት ሁኔታ ነው ያለው። የኢትዮጵያ አቋም ግልጽና ግልጽ ነው። በሶስቱ አገሮች በሚደረግ የግልጽና ቀጥታ ውይይት ብቻ ነው መፍትሄ ሊያገኝ የሚችል የሚል አቋም ነው ያለው።
ከተጠባባቂ ቃል አቀባዩ ጋር ያደረኩት ሙሉ የቢላይቭ የቪዲዮ ቃለ ምልልስ በፌስቡክ እና ሌሎችም ገጾቻችን ላይ ይሰፍራል። ተከታተሉት። ሰፋ ያለ ዘገባ ከሰሞኑ ይዤ መለሳለሁ። ሰሎሞን አባተ ነኝ፣ ለአሜሪካ ድምፅ ዋሽንግተን።
ኢትዮጵያ የኮሮና ቫይረስ ወደ ግዛቷ ከገባበት ካለፈው መጋቢት ወር አንስቶ በአንድ ቀን ከፍተኛ ቁጥር ያለው ለኮሮና ቫይረስ የተጋለጡ ሰዎች ሲዘገብ የመጀመሪያ የሆነውን ሀዝ ዛሬ ይፋ አድርጋለች። ባለፉት 24 ሰዓታት ውስጥ በተደረገ ምርመራ ለቫይረሱ መጋለጣቸው ከተገለጸው 29 ሰዎች ውስጥ 19ኙ የጉዞ ታሪክም ሆነ ለቫይረሱ ከተጋለጠ ሰው ጋር ንክኪ እንደሌላቸው የጤና ሚኒስቴር ያወጣው መረጃ ያሳያል። የጤና ሚኒስቴር የዕለቱን ሪፖርት ይፋ ካደረገ በኋላ ደግሞ የትግራይ ክልል 4 ሰዎች ለቫይረሱ መጋለጣቸውም በተናጥል አስታውቋል። የመናበብ ችግር ተፈጥሯል ያሉት የጤና ሚኒስቴር የኮሙኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ ከክልሉ ጋር እየተነጋገርን ነውም ብለዋል። ለቫይረሱ የተጋለጡ ሰዎች ቁጥር እየጨመረ መምጣት ምክንያቱ እየታየ ያለው መዘናጋት መሆኑንም ዶክተር ተገኔ ረጋሳ ለአሜሪካ ድምፅ አብራርተዋል። ከእስክንድር ፍሬው ጋር ያደረጉ ቃለ ምልልስ የሚጀምረውም ይህንኑ መዘናጋት ያሉትን ከሚያስረዱበት ነው።
ምንድን ነው ምክንያቱ የሚለው ደግሞ ባለፈው ጊዜ የተለያዩ መግለጫዎችን ስንሰጥ እንደነበረው የመዘናጋት ውጤት ነው የሚል እይታ ነው ያለን እኛ። መጀመሪያ አካባቢ ላይ ያው የሚዲያ ባለሙያዎች ሁላችሁም ስትሰሩ እንደነበረው ህብረተሰቡ የማንቃት ህብረተሰቡ ጥንቃቄ እንዲያደርግ ሰፊ ስራዎች ተሰርተዋል፣ በሚዲያም በሌላም ቻናል። ከዛ አንጻር የመደናገጡም ሁኔታ ነበረ። ከዛ ደግሞ የማረጋጋት እንዳይደናገጥ፣ ነገር ግን ከፍተኛ ጥንቃቄ እንዲያደርግ ህብረተሰቡ በተለያዩ ትምህርቶች የተለያዩ የሚዲያ እና የኮሚኒኬሽን ስራዎች ተሰርተዋል። ነገር ግን በመሃል ላይ የሚወጡ የላብራቶሪ ውጤቶች አነስተኛ የመሆን የሚያገግሙ ሰዎች ቁጥር ደግሞ ከፍተኛ የመሆን ጋር ተያይዞ መዘናጋቶች በመሃል ላይ ተፈጥሯል። ከዛ ተነስተን እኛ ይሄ መዘናጋት በጣም አደገኛ እንደሆነ እና እንደሚያስፈራ ተደጋጋሚ መግለጫዎችን ስንሰጥና ማስተማር ጀምረን ነበረ። ይሄ ትናንትና እና ዛሬ የተገኘው ውጤትም የሚያሳየው የመደናገጥ የመዘናጋት ውጤት ነው የሚል እይታ ነው ያለን። አሁንም በፍጹም መዘናጋት አያስፈልግም። ይህ በአንድ ቀን የ24 ሰዓት የላብራቶሪ ምርመራ ውጤት ነው ይሄ የሚያሳየው። 25 ቀላል አይደለም። ከተዘናጋን ደግሞ ከዚህ በላይም ሊመጣ ይችላል።
እስቲ ወደ ቁጥር እንግባ ዶክተር ተገኔ። እንግዲህ ዛሬ 25 ሰዎች በአንድ ቀን በኮሮና ቫይረስ መያዛቸው መረጋገጡ ብቻ አይደለም፣ 19ኙ ከነዚህ ውስጥ የውጭ ሀገር የጉዞ ታሪክና ከበሽታው ከተያዘ ሰው ጋር ግንኙነት የሌላቸው ናቸው ይላል። ይሄ በራሱ በአንዳንድ ወገኖች ዘንድ ድንጋጤን ፈጥሯል። በማህበረሰቡ ውስጥ መሰራጨት ጀመረ ወይ? እስካሁን ስንሰማ የነበረው በአብዛኛው ከውጭ ሀገር ከመጡትና በማቆያ ውስጥ ከነበሩ ሰዎች መካከል የሚገኝ ወይም በቫይረሱ ከተያዘ ሰው ጋር ንክኪ ካላቸው ሰዎች ላይ የሚገኝ ነበረ። የዛሬ ግን 19ኙ ከ25ቱ የውጭ ሀገር ጉዞ ታሪክና በበሽታው ከተያዘ ሰው ጋር ግንኙነት የሌላቸው ናቸው ይላል እና ይሄ በተመለከተ የእናንተ ግምገማ ምንድን ነው ዶክተር ተገኔ?
አዎ፣ የጉዞ ታሪክና ንክኪ የሌላቸው ጥሩ እየጨመረ መምጣቱ እውነት ነው። የዛሬው በአጠቃላይ እየተጣራ ነው ያለው። እያንዳንዱ ማጣራት ግን የስራዎች እየተሰሩ ነው ያሉት። እስካሁን ከተያዙት የጉዞ ታሪክና ንክኪ የሌላቸውን ህሙማን ስናይ ከቁጥር አንጻር ሲግኒፊካንት ነው ባይባልም በጣም እንደሚያሳስብ፣ በተለይ የዛሬው የሚደረገው ማጣራት እንዳለ ሆኖ እንደሚያሳስብ ነው የሚያሳየው። ስለዚህ ይሄ በሽታ ካልተቆጣጠር ነው ጥንቃቄዎች ካልተደረጉ በጤና ሚኒስቴር፣ በጤና ባለሙያዎች፣ በመንግስት የተወሰኑ ውሳኔዎች ተግባራዊ ካልተደረጉ ወደ ኮሚኒቲው የማይገባበት ምንም ምክንያት የለም። ከተሰራ ግን ሁሉም ከእያንዳንዱ ከራሱ ጀምሮ ከቤቱ ጀምሮ ተግባራዊ ካደረገ እና ጥንቃቄ ካደረገ የበሽታውን መከላከልና መቆጣጠር ይቻላል። አለበለዚያ ግን ወደ ኮሚኒቲ አልገባም፣ የውጭ ጉዞ ታሪክ ያላቸው ብቻ ነው የሚበዛው፣ ከእነሱ ጋር ንክኪ ያላቸው ሰዎች ናቸው የሚበዛው ብለን እጃችንን አጣጥፈን ከተቀመጥን የሚደርሰው አደጋ የከፋ ሊሆን ይችላል። ስለዚህ ይሄ ዓለም ላይ ያለው ነባራዊ ሁኔታ የሚያሳየው አንድ አካባቢ ላይ ደርሶ ሌላኛው አካባቢ የማይደርስበት ምንም ምክንያት የለም። ስለዚህ መዘናጋት በፍጹም አያስፈልግም።
ግን ዛሬ ላይ 19ኙ የውጭ ሀገር ጉዞ ታሪክና ከበሽታው ከተያዘ ሰው ጋር ግንኙነት የሌላቸው ይላል። እሱ ገና እየተጣራ ነው ያሉኝ ዶክተር ተገኔ?
አዎ፣ እስካሁን ባለው ሪፖርት እንዳወጣ ነው የጉዞ ታሪክ ንክኪ የላቸው የሚል ሪፖርት ነው የመጀመሪያ ሪፖርት የወጣው የሚያሳየው። ባለን አሰራር እና ፕሮቶኮል መሰረት ምንድን ነው የምናደርገው? እንደዛ አይነት ሪፖርቶች ያጋጥሙ እያንዳንዱን የ19ኙንም ሰዎች ለየብቻ የማጣራት ስራ ይሰራል። የመጀመሪያ ሪፖርት ያንን አሳይቷል። ከዛ ምንድን ነው ምክንያቱ፣ የት አካባቢ ናቸው፣ እነማን ናቸው፣ ከዚህ በፊት የት አካባቢ ሄደዋል፣ የመሳሰሉ ፕሮቶኮል ውስጥ ያሉ ያንን ጠብቀን የማጣራት ስራ እንሰራለን። ይሄ በ19ኙ ብቻ ላይ ሳይሆን ከዚህ በፊትም በዚህ አሰራር ነው የሚሰራው። ያንን ስራ ተጀምረዋል። እሱ እንዳለቀ የመጨረሻውን የማረጋገጥ ስራ እንደጨረስን የምንገልጽ ይሆናል።
እንግዲህ ከአካባቢ አንጻርም የገለጻችሁት አለ። ዛሬ ከመያዛቸው ከተረጋገጠው በቫይረሱ 25 ሰዎች ከደቡብ ብሔር ብሔረሰቦችና ህዝቦች ክልል ከሀዲያ እና ከምባታ ዞን 2፣ ከኦሮሚያ ክልል ቦረና ለይቶ ማቆያ አዲስ አበባ ዙሪያ ከዛም አሉ። ነገር ግን አብዛኛዎቹ ከአዲስ አበባ ናቸው ዶክተር ተገኔ። 21 በአንድ ቀን በቫይረሱ የተያዙ 21 ሰዎች በአንድ ቀን ሪፖርት ሲደረግ የመጀመሪያው ነው እና ምንድን ነው ይሄ ምክንያት? ዋና ከተማዋ አዲስ አበባ ውስጥ ያው በቫይረሱ ከተያዘ ሰው ጋር ንክኪ እንዳላቸው ያልተረጋገጠ ነገር እንደተጠበቀ ነው ብለውኛል። ያልተረጋገጠ 21 ሰዎች በአንድ ቀን ተገኝተዋል እና ምንድን ነው መልእክቱ ለከተማዋ?
አዲስ አበባ እንግዲህ የዋና ከተማችን ናት። ብዙ ሰፊ እንቅስቃሴ የሚደረግባት ከተማ ነው። የመጀመሪያ በኮሮና ቫይረስ ፖዚቲቭ ሆኖ የተገኘውም እንደምታስታውስ አዲስ አበባ ላይ ነው። አዲስ አበባን ከሌሎች ክልሎች የሚለዩት ብዙ ነገሮች አሉ። አውርፊ የህዝብ ብዛት፣ ሰፊ እንቅስቃሴዎች፣ ንግድ፣ የትራንስፖርቱን ሁኔታ፣ ከውጭ ደግሞ ጋር ያለውን ትስስር። አፍሪካ ህብረት እዚህ ነው ያለው፣ ትስስር አላት፣ መዲና ናት አዲስ አበባ። ስለዚህ አዲስ አበባ ተጋላጭ እንደሆነች ምንም ጥርጣሬ የለውም፣ ከሌላውም በበለጠ መልኩ ማለት ነው። ከዚህ ጋር ተያይዘው አዲስ አበባ ላይ በዚህ መልኩ መከሰቱ ከነዚህና ከመሳሰሉት ጋር ሊያያዝ ይችላል። ዋናው ነገር ግን ሁላችንም እንደምናየው ውጪ ላይም ስንዘዋወር እያየን እንዳለ ነው፣ በጣም ብዙ መዘናጋት። አንዳንዱ ጋር የገጠሩ አካባቢ ተሽሎ ነው ያገኘ ነው ባለን መረጃ እና ባደረግነው ጉብኝት እና ቅኝት ሰው መዘናጋት፣ አንድ ላይ መሰባሰብ፣ አካላዊ ርቀትን መራራቅን የምንለውን አለመጠበቅ ብዙ ቦታዎች ይታያሉ። ከዚህ በፊት በጥሩ ሁኔታ የተጀመሩ በመስሪያ ቤቶች በግል በመንግስት መስሪያ ቤቶች አካባቢ ንጽህና አጠባበቅ፣ የውሃ አቅርቦት፣ የሳሙና አቅርቦት ጥሩ ነበረ። በመሀል ግን አሁን ላይ መዘናጋቶች፣ መቀዛቀዝ ታይቷል። ይሄ ለእኛ ያሳስበናል። ህዝቡንም ማሳሰብ አለበት። በጣም ትኩረት ልንሰጥ ይገባል። በመንግስት የተወሰኑ ውሳኔዎች የወጣውን የአስቸኳይ ጊዜ አዋጁን ማክበር በጣም አስፈላጊ ነው የሚሆነው። ይሄ የጤና ጉዳይ ነው፣ የራሳችን ነው። ህብረተሰቡ በራሱ ንቁ ሆኖ ይሄንን ተግባራዊ ማድረግ እና ተግባራዊ በማያደርጉ ላይ ደግሞ ተጽዕኖ መፍጠር እና እርምጃ መውሰድ ይጠበቅበታል። ስለዚህ አዲስ አበባን በተለየ መልኩ ነው ማየት ያለብን። አሁን የደረሱበት አደገኛ ሁኔታ ውስጥ የገቡበት እና ከዛ መውጣት የተሳናቸው ከጋት የተነሳ ነው አብዛኛዎቻቸው ማለት ነው አለም ላይ። ስለዚህ ህዝባችንም የአዲስ አበባ ከተማ ነዋሪም ይሁን ሌላው መዘናጋት በጣም አደገኛ መሆኑን አውቆ በጣም ጥንቃቄ ማድረግ እና የሚወሰዱ ጥንቃቄ እርምጃዎችን በራሱ ላይ እና በቤተሰቡ እንዲሁም በአካባቢው ላይ መውሰድ ያስፈልጋል የሚል መልእክት አለኝ።
ኢትዮጵያ ዛሬ ሪፖርት ያደረገችው 29 ነው 25 ነው? ምክንያቱም የትግራይ ክልል 4 ሰዎች በለይቶ ማቆያ ያሉ በኮሮና ቫይረስ መያዛቸውን ሪፖርት አድርጓል እና ጤና ሚኒስቴር ይፋ ያደረገው 25 ነው። እዚህ ዝርዝሩ ላይ እንደማየው ደግሞ 25ቱ ሰዎች ከደቡብ፣ ከአዲስ አበባ እና ከኦሮሚያ መሆናቸውን ነው የሚያሳየው እና እዚህ ላይ ለምን ሁለቱ አንድ ላይ አልተደመረም?
የሀገር አቀፉ ጠዋት ላይ ሪፖርት የተደረገው እና ትግራይ ክልል ሪፖርት ያደረገው ዘግይቶ ነው። እንዳየኸው ኦንላይንም ማየት ይቻላል። ስለዚህ ጠዋት የወጣው የ25ቱ ላይ አልተካተተም፣ ትግራይ ክልል አሁን ላይ ሪፖርት ያደረገው ማለት ነው። ስለዚህ ኢትዮጵያ 25 ብቻ ነው ማለት አንችልም። የመናበብ ችግር ግን ተከስተዋል። እሱን ከክልሉ ጋር እየተነጋገርን ነበረ ቅድምም። መናበብ ያስፈልጋል ለወደፊቱ በተናበበ መልኩ የሁሉም ክልሎች ትግራይን ጨምሮ እንደ ሀገር አቀፍ እንዲገለጽና ሰዓቱን ጠብቆ አንዳንድ ቦታ ላይ ለዚህ የሚዳርጉ ነገሮች ሊኖሩ ይችላሉ። ለምሳሌ የላብራቶሪ ውጤት ቶሎ ያለመድረስ አንዱ ምክንያት ሊሆን ይችላል። ከዚህ በኋላ ግን በተናበበ መልኩ በጋራ ሆነን እንደ ሀገር አቀፍ መገለጹ ጠቃሚ ስለሚሆን በዛ መልኩ ከክልሉም ጋር ተነጋግረናል። የዛሬው ግን የተፈጠረው የ25ቱ ጠዋት ላይ ነበረ ረፋዱ ላይ የተገለጸው። ይሄኛው ደግሞ ዘግይቶ ከሰዓት በኋላ ነው ሪፖርት የተደረገው። ከዚህ አንጻር የተፈጠረ ክፍተት ነው ለዋጋ።
ዶክተር ተገኔ ረጋሳ የኢትዮጵያ የጤና ሚኒስቴር የኮሚኒኬሽን ዳይሬክተር ስለሰጡኝ ማብራሪያ በአሜሪካ ድምፅ ሬዲዮ አድማጮች ስም በጣም አመሰግናለሁ።
እኔም በጣም አመሰግናለሁ ለተሰጠኝ እድል።
አድማጮች፣ እስክንድር ከኢትዮጵያ የጤና ሚኒስቴር የኮሚኒኬሽን ጉዳዮች ዲሬክተር ዶክተር ተገኔ ረጋሳ ጋር ያደረገው ቃለ ምልልስ ሰፊ ነው። ተከታዩን በነገው ምሽት እናቀርባለን። ለአሁኑ ግን ዶክተር ተገኔ ረጋሳንና እስክንድርን አመሰግናለሁ። እግዜር ይስጥልን። በትግራይ ክልል ለመጀመሪያ ጊዜ 4 ሰዎች ለኮሮና ቫይረስ መጋለጣቸው በምርመራ ተረጋገጠ። ሰዎቹ ከጅቡቲ ገብተው በአስገዳጅ ለይቶ ማቆያ ማዕከል የነበሩ መሆናቸውን የክልሉ ጤና ቢሮ አስታውቋል። ይህም አሃዝ የጤና ሚኒስቴር በዛሬው ዕለት ይፋ ካደረገው 25 ለቫይረሱ መጋለጣቸው የተረጋገጡ ሰዎች ተጨማሪ ነው። ሙልጌታ ጽፋ ተከታትሎታል።
የትግራይ ክልል ጤና ቢሮ ኃላፊ ዶክተር ሃጎስ ጎዶፋይ ለክልሉ ቴሌቪዥን ጣቢያ በዛሬው ዕለት ከቀትር በኋላ እንደተናገሩት በመቀለ ከተማ በአስገዳጅ ለይቶ ማቆያ ማዕከል ተለይተው የነበሩ 4 ወንዶች በኮሮና ቫይረስ እንደተያዙ አስታውቀዋል። በቫይረሱ የተያዙ ሰዎች ከጅቡቲ ወደ መቀለ የመጡ መሆናቸው ተገልጿል። አንድ የ33 ዓመት የከባድ መኪና አሽከርካሪ እንዲሁም የ28 ዓመት 25 እና 24 ዕድሜ ያላቸው 3 የአሽከርካሪ ረዳቶች ናቸው በቫይረሱ የተያዙት ተብሏል። እስካሁን በትግራይ በ608 ሰዎች የኮሮና ቫይረስ ምርመራ ተካሂዷል ተብሏል። ምርመራው ከተደረገላቸው 268 ሰዎች ከጅቡቲ ወደ መቀለ የመጡ ሆነው በዛሬው ዕለት 4ቱ በቫይረሱ እንደተያዙ ተረጋግጧል። ይህ የተገለጸው መረጃ የጤና ሚኒስቴር በዛሬው ዕለት በኢትዮጵያ 25 በቫይረሱ የተያዙ ሰዎች እንዳሉ ከገለጸው ሌላ ተጨማሪ ነው። በዛሬው ዕለት አዲስ አበባ ከተማና እንዲሁም በኦሮሚያና ደቡብ ክልሎች ናቸው ቫይረሱ የተገኘባቸው ተብሎ የተገለጸው። በትግራይ ዛሬ ቫይረሱ የተገኘባቸው ተብለው የተገለጹ ሰዎች ሪፖርት ለምን ከጤና ሚኒስቴር ዕለታዊ ሪፖርት ተካቶ አልተገለጸም የሚል ከክልሉ ጤና ቢሮ አመራሮች መረጃ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
ك ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። ሁለተኛውን አጋማሽ ስርጭታችንን ጀምረናል። አሁን ለዚህ ክፍል ቀዳሚ ለሆነው ዘገባ ወደ ደቡብ ኢትዮጵያ። በደቡብ ክልል ደቡብ ኦሞ ዞን ዳሰነች ወረዳ በተቀሰቀሰ የኮሌራ ወረርሽኝ ከ40 በላይ ሰዎች ሳይሞቱ እንዳልቀሩ የአካባቢው ነዋሪዎች ለአሜሪካ ድምፅ ገለጡ። አስፈላጊውን የጤና አገልግሎት ድጋፍ አላገኘንም የሚሉት የአካባቢው ነዋሪዎች ተጨማሪ አገር አቀፍ ወይም ዓለም አቀፍ ድጋፍ ካላገኙ በወረርሽኙ በርካታ ሕዝብ ሊያልቅ ይችላል ሲሉ ስጋታቸውን ተናግረዋል። የክልሉ ጤና ቢሮ ኃላፊ አቶ አቅናው ካዛ በበኩላቸው የሕክምና እርዳታ ፍለጋ ወደ ጤና ተቋማት መጥተው ሕይወታቸው ያለፉ ሰዎች 11 መሆናቸውን ተናግረው በቤታቸው ያሉ በወረርሽኙ ሳቢያ ሕይወታቸው ያለፉ ነዋሪዎች ቁጥር 10 መሆኑን መረዳት ችለናል ነው ያሉት። በሰው ሕይወት ላይ ጉዳት ሳያደርስ መከላከል ያልተቻለው የጤናው አገልግሎት ዘርፍና አጠቃላይ የመንግስት ትኩረት የኮሮና ቫይረስን ወረርሽኝ በመከላከል ላይ በመሆኑና የወይጦ ወንዝ በመበከሉ ነው ይላሉ። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዝርዝር አለው።
በደቡብ ኦሞ ዞን የዳስነች ወረዳ ነዋሪ አቶ ጆን ሎሜላ እንዳሉት በወረዳው በተከሰተ የኮሌራ ወረርሽኝ ከ40 የሚበልጡ ሰዎች ህይወታቸው አልፏል።
በሚገርም ፍጥነት ከመንደር ወደ መንደር ከቀበሌ ወደ ቀበሌ እያዳረሰ ህዝቡን በጣም ያንቀላታ ነው። ህዝቡ በጣም ከባድ አደጋ ላይ ነው አሁን ያለው። ዛሬን እንዲሁም ከቀበሌ ነው የመጣው ድጋፍ ለመሰጥ። በወጣቶች ተወካክለን ሄደን ያለው ነገር ህዝቡን የተጎዳውን ሰው ከዛ ከውስጥ ለማውጣት አንዳንድ ቦታ ለመኪና ለመግባት የማይመችም በጀልባ ነው። ጀልባ እጥረት አለ እዚህ አካባቢ እና የተወሰነ ሰዎችን አወጥተናል። አንዳንድ ቦታ ላይ መግባት አልቻልንም። ካረንትን በህይወታቸው ያለፈ ሰው ቁጥር ከዛ በላይም ሊሆን ይችላል። ግን እሱ አሁን ብነግር የተረጋገጠ ቁጥር።
ብዙ ሰው የሞተው የትኛው አካባቢ ነው?
ብዙ ሰው የሞተው ሎየሬ የሚባል ቀበሌ እና ቡቧ የሚባል ቀበሌ። ቡቧ ማለት ደረቃ መሳይት በዛ በኬንያ ጠረፍ ላይ የሚገኝ ቀበሌ ነኝ ቡቧና።
አቶ ባንተው ሰናበበ በበኩሉ በወረዳው በተለያዩ ቀበሌያት የኮሌራ ወረርሽኝ ተከስቶ በርካቶች በበሽታው የተያዙ መሆናቸውን ተናግሮ ለወረርሽኙ ትኩረት እንዳልተሰጠው ተናግሯል።
እዛ አካባቢ ያሉ የህክምና ባለሙያዎች ነርሶች ብቻ ናቸው። በእነዚህ ነርሶች አቅም ይህ ኮሌራ ሆነ በሽታው መቋቋም አልቻሉትም። የመንግስት ድጋፍ የተለያዩ ተቋማትንም ድጋፍ ይፈልጋሉ። ግን ተቋማቱ መንግስትም ድጋፍ ያደረግ አይደለም። ይህንን ጉዳይ መንግስት የሸፈን አለው ለህብረተሰቡ ማለት ነው። በአሁኑ ሰዓት የጤናም ባለሙያዎችም የተለያዩ እርዳታዎችም አልሚ ምግቦችም ካልደረሱ በዚያ አካባቢ ያለ ጎሳ ሊጠፋ የሚችልበት ደረጃ ላይ ነው በአሁኑ ሰዓት ማለት ነው። አርብቶ አደሮች ናቸው። ከኦሞ ወንዝ አንስቶ እስከ ቱርካና ያለውን አካባቢ ላይ የሚኖሩ አርብቶ አደሮች ነው በሽታው ያጠቃ ያለው። ታማሚዎች ራሱ እስከ ህክምና ቦታ ወይም እስከ ጤና ጣቢያ ድረስ ለመድረስ በሚያደርጉት ሂደት ላይ መንገድ ላይ ሁላ እየሞቱ ነው ያለው።
የአካባቢው ጤና ባለሙያዎች ያለ በቂ የህክምና መሳሪያ ጥረት እያደረጉ ቢሆንም ከአቅማቸው በላይ ሆኗል ያሉት አስተያየት ሰጪዎች መንግስት በቂ የጤና ድጋፍ እያደረገ አለመሆኑን ገልጠው አገር አቀፍ ድጋፍ ከተቻለም የዓለም አቀፍ ድርጅቶች ጣልቃ ካልገቡ በስተቀር በርካታ ህዝብ በወረርሽኙ ሊያልቅ እንደሚችል ጠቁመዋል። የክልሉ ጤና ቢሮ ኃላፊ አቶ አቅናው ካውዛ በበኩላቸው በዳስነች ወረዳ የኮሌራ ወረርሽኝ ከተከሰተ 3ኛ ሳምንት መግባቱን ተናግረው 786 ሰዎች በወረርሽኙ ታምመዋል ብሏል። ለህክምና ወደ ጤና ተቋም መጥተው የሞቱ ሰዎች 11 መሆናቸውን ገልጠው በቤታቸው ያሉ በወረርሽኙ ህይወታቸው ያለፈባቸው ደግሞ 10 መሆናቸውን ለማወቅ ችለናል ብሏል። የወረርሽኙ መንስኤ የኦሞና የወይጦ ወንዝ መበከል መሆኑን ተናግሯል።
ኮሌራ 50% ገዳይ ነው። በመሰረቱ ካልደረስክ ፈጥነህ ከመቶ ሰዎች 50 ወዲያውኑ መሞት የሚችል ነው። ስለዚህ ከዚህ ጋር ተያይዞ ያው መጨረሻ ሩደልፍ ጫፍ ላይ ነው እንግዲህ ዳስነች ወረዳ ያለችው። ትንሽ ከበድ ያለ ነበር። አሁን ግን በጥሩ ደረጃ እየሰራን እንገኛለን።
አቶ አቅናው፣ እንዴት ነው መከላከል ያልተቻለው ታዲያ? አንደኛ ልምድ አላችሁ እዚያ አካባቢ ከታህሳስ ወር ጀምሮ የኮሌራ ወረርሽኝ አለ። ሁለተኛ ነገር ደግሞ መንስኤው ምን እንደሆነ በውል ይታወቃል። የወይጦ ወንዝም ይሁን የኦሞ ወንዝ እየተበከሉ ለዜጎች ህይወት እልፈት፣ ለኮሌራ ወረርሽኝ ምክንያት እንደሆነ ይታወቃልና ለምንድን ነው መከላከል አልተቻለው?
ኮቪድ ቀላል ጫና አልፈጠረም ሁላችን ላይ። ወደ ኮቪድ በማተኮር ሁሉም የጤና አገልግሎቱ ላይ የተወሰነ ቻለንጅ ገጥሞናል። ጤና አገልግሎቱ ብታይ በጣም ፈተና ውስጥ ገብቶ አሁን እየተመለሰን ነው። እናቶች ነጻናት ላይ በሁሉም ላይ ይሄ ምንም አይካል ወደዚህ ሁላችን ዳይቨርት አለ። ኮሌራ ላይ ውጤታማ የምትሆነው ውሃ አቅርቦትና ሽንት ቤት ላይ መስራት ነው። መሰረታዊ ኢንተርቬንሽን ይባላል። እንግዲህ እንደምታውቀው ያ ቀጠና ውሃ አጠር ነው፣ አርብቶ አደር ነው። ኮሚ ሽንት ቤት አጠቃቀሙ ባህሉም ገና ብዙ ስራ የሚፈልግ ነው። ውሃ አቅርቦቱም በቂ አይደለም።
አጠቃላይ ውሃ አቅርቦት ለዛ ኮሚኒቲ በቂ መጠን ላይ ወሰደ። ህይወታቸውም በደንብ ዲፔንደንት የሆነው አንዱ ወይጦ ወንዝ ነው። በዚህ በምስራቅ በኩል በምዕራብ በኩል ደግሞ ኦሞ ወንዝ ነው። ሁለቱ ወንዞች ነው ደቡብ ኦሞን አካሎ የሚይዘው እና ትልቁ ቻለንጅ ከሰሜናዊ ወደ ደቡባዊ ውሃው የሚፈሰው አቅጣጫ ላይ ከአናቱ እየተበከለ ስለሚሄድ አንዱ ውሃው የተበከለ ነው። እንግዲህ ያንን ኦሞ ወንዝ በጣም ግዙፍ ወንዝ ነው። ምንም ትሪት አድርገን ትችለው አይደለም።
ድጋፍ እየተደረገ አይደለም የሚል ቅሬታ ይቀርባል። የክልሉ መንግስትም ሆነ የዞን የጤናው ዘርፍ ድጋፍ ዝቅተኛ ነው ብለው ቅሬታ ወይም ወቀሳ እየቀረባቸው ይገኛል። እና ስለዚህ ምንድን ነው የሚሉት አቶ ዋቅ? ነው
መረጃው በተገኘ ፍጥነት ለመደጋገፍ የሞከር ነው። ያው ልምዱም ስላለ እኛንም እየፈተነን ያለ ግን መረጃውን ካገኘን ጊዜ ጀምሮ
በደቡብ ኦሞ ዞን በሚገኙ በሰላማጎ፣ በበና ጸማይ፣ በማልና ሐመር ወረዳዎች የኮሌራ ወረርሽኝ ተከስቶ 2200 የሚደርሱ አርብቶና አርሶ አደሮች መታመማቸው አይዘነጋም። በዳስነች ወረዳ ደግሞ የኮሌራ ወረርሽኝ ሲከሰት ለሁለተኛ ጊዜ ነው። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታን ዘብድዮስን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈው ስርጭታችን ነው። ወደ ዓለም አቀፍ ዘገባ ነው የምናልፈው። የአፍሪካ ሀገሮች የኮሮና ቫይረስ ወረርሽኝን መዛመት ለመከላከል በያዙት ጥረት የዩናይትድ ስቴትስን ያህል የረዳቸው የለም ሲሉ አንድ የዩናይትድ ስቴትስ የአፍሪካ ጉዳዮች ከፍተኛ ዲፕሎማት ተናገሩ። ዩናይትድ ስቴትስ ለዓለም አቀፉ የጤና ድርጅት WHO የምታዋጣውን ገንዘብ ያገደች ቢሆንም የአፍሪካ ሀገሮች ወረርሽኙን ለመከላከል በሚያደርጉት ጥረት ግን ወሳኝ ሚና መጫወቷን ቀጥላለች ሲሉ አምባሳደር ቲቦር ናጅ የተናገሩትን ጠቅሳ የአሜሪካ ድምፅ አኒታ ፓውል ከጆሃንስበርግ ያጠናቀረችውን ዘገባ ዝርዝር አዳነች ፍስሐዬ ይዛ ቀርባለች።
ዩናይትድ ስቴትስ ለ20 ዓመታት ያህል የጤና ሰራተኞችን በማሰልጠን የጤና ጥበቃ ስርዓታቸውን በመገንባት ተግባርና ከዛም በላይ የአፍሪካ ሀገሮችን ረድታለች ብለዋል ቲቦር ናጅ። በአሁኑ ወቅት ይህ ስራ በዩናይትድ ስቴትስ ከ70,000 በላይ ህይወት ባጠፋ አፍሪካ ውስጥ ደግሞ እስካሁን ባለው ጊዜ 1,000 የሚሆኑ ሰዎችን በገደለው ቫይረስ እየተፈተነ ነው። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ክፍል ረዳት ሚኒስትር የሆኑት ቲቦር ናጅ ትላንት በአፍሪካ ዙሪያ ካሉት ጋዜጠኞች ጋር በስልክ ተነጋግረዋል። ቲቦር ናጅ አክቹዋሊቲ
We are by far the largest donor nation to Africa and our impact is felt across the board.
ለአፍሪካ ከማናቸውም የበዛ ረድኤት የምንሰጠው እኛ ነን። በመላ አፍሪካ የሚንጸባረቅ ነገር ነው። አሁን በኮቪድ-19 ከኛ የበለጠ የምትረዳ ሀገር የለችም። ዩናይትድ ስቴትስ በዓለም ደረጃ ቫይረሱን ለመታገል ከመደበችው 780 ሚሊዮን ዶላር ወደ 250 ሚሊዮን ዶላር የሚሆነው በአፍሪካ ላይ የሚውል ነው በማለት ቲቦር ናጅ አስረድተዋል። ነገር ግን ዩናይትድ ስቴትስ ኮሮና ቫይረስን በመታገል ላይ ላለው የዓለም የጤና ድርጅት የምታዋጣውን ገንዘብ እንደምታግድ በቅርቡ አስታውቃለች። ታዲያ ይህ እርስዎ ከሚሉት ጋር እንዴት ይጣጣማል ሲል አንድ ጋዜጠኛ ጥያቄ አቀረበ። የዓለም የጤና ድርጅት ኃላፊ ዶክተር ቴድሮስ አድሃኖም የዩናይትድ ስቴትስ ውሳኔ አሳዛኝ ነው ብለውታል። ውሳኔውን የሚነቅፉ ሰዎች ደግሞ በዓለም ደረጃ ለማስቀረት ይቻል የነበረውን ሞት ያስከትላል በማለት ስጋታቸውን ገልጸዋል። ቲቦር ናጅ በበኩላቸው
We are undertaking a 60 to 90 day evaluation of the world health
organization. ከ60-90 ቀናት ባሉት ጊዜያት ውስጥ የዓለም የጤናው ድርጅት ለአስቸኳይ የኮቪድ-19 ሁኔታ የሚሰጠውን ምላሽ እየገመገምን ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ የዓለም የጤና ድርጅት ተልእኮ በዓለም ደረጃ የቫይረሱን መዛመት መከላከል ነው፣ ነገር ግን አላደረገውም ብለዋል። ይህም የመጀመሪያው የስኬት ጉድለት አይደለም። ለዓለም አቀፉ የገንዘብ ድርጅት ከማናቸውም የበዛ ገንዘብ ስነዋጣ ቆይተናል። ከግብር ከፋዮች የሚገኘው ከ400 እስከ 500 ሚሊዮን ዶላር የሚሆነው ገንዘብ እንዴት ጥቅም ላይ እንደዋለ የመከታተል ኃላፊነት አለብን። ስለሆነም ትክክለኛው አገላለጽ መዋጮውን ማቋረጥ ሳይሆን በግምገማው ሂደት ወቅት መዋጮውን ማቆየት ነው ብለዋል የአፍሪካ ጉዳይ ከፍተኛው ባለስልጣን። ባለስልጣኑ አያይዘውም ዩናይትድ ስቴትስ ለአፍሪካ የላከችውን ወይም ለመላክ ያቀደችውን ለመተንፈስ የሚረዱ መሳሪያዎችም ጭምር ምን ያህል እንደሆነ ለመግለጽ እንደማይችሉ ተናግረዋል። ደቡብ አፍሪካ ከአህጉሪቱ የበዙ የኮሮና ቫይረስ በሽተኞች እንዳሏት ታውቋል። በሀገሪቱ ስለ ኮቪድ-19 የሚያማክረውን ኮሚቴ የሚመሩት ፕሮፌሰር ሳሊም አብዱል ካሪም ወረርሽኙን ለመቋቋም የቻሉት የአፍሪካ ሀገሮች ለዓለም ማህበረሰብ ሊያጋሩት የሚችሉ ብዙ ነገር አለ ብለዋል።
I think the one thing we've really learned a lot is about how to share information quickly. And we have many ways in which we do.
And ብዙ የተማርንበት ነገር ቢኖር መረጃን በፍጥነት የመለዋወጥ ጉዳይ ነው። ይሄም ኦፊሴላውና ኦፊሴላው ባልሆነ መንገድ ማስተላለፍ ይቻላል። በአማካሪው ኮሚቴ ውስጥ ያለነው ሰዎች አብዛኞቻችን ኤችአይቪን የመሳሰሉት ተላላፊ በሽታዎች መሆራል በመሆናችን ልምዳችንን እናካፍላለን። ሌላው እንዲማርበትም ክፍት እናደርጋለን ይላሉ አብዱል ካሪም። ቲቦርና ስታዲያ ዩናይትድ ስቴትስ የአፍሪካ ጠበብት የሚሉትን በጥሞና እያዳመጠች ነው ብለዋል።
We absolutely recognize expertise wherever it exists and
there is የሚመጣው ጥበብ እውቅና እንሰጣለን። የሚገጥሟቸውን የወረርሽኝ ክስተቶችን ለመቋቋም በሚያደርጓቸው ጥረቶች ምክንያት ብዙ እውቀት ያካበቱ የአፍሪካ ሀገሮች እንዳሉ እናውቃለን። ሁላችንም ከእያንዳንዳችን የምንማረው ነገር አለ በማለት ቲቦርናሽ አስገንዝበዋል። ፕሮፌሰር አብዱል ካሪም በበኩላቸው ደግሞ አፍሪካ ከሌሎቹ ቫይረሱ የተዛመተባቸው የዓለም ክፍሎች የምትለይበት ነገር ስለሌለ ኮሮና ቫይረስ እየመጣባት መሆኑን መገንዘብ ያስፈልጋል በማለት አስተ
ዳርቻችን አመሰግናለሁ ለዘገባዋ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ሳምንታዊው ባህልና ማህበረሰብ ዘመን የጠገቡ ቤት ያፈራቸው መላዎች አዲስ ወረርሽኝ ለመመከት እንደምን ለጥቅም ሊውሉ ይችላሉ? ሳይንስና ባህል የሚገናኙበት መስመር ይኖር ይሆን? የውይይታችን መነሻ ጭብጦች ናቸው። እስካሁን ፈዋሽ መድኃኒትም ሆነ የመከላከያ ክትባት ላልተገኘለት ወረርሽኝ ቀድሞ መሰል ወረርሽኞች በተቀሰቀሱ ጊዜ የበሽታውን መዛመት ለመመከት ለጥቅም የዋሉ ዘዴዎች ዛሬ የሚጠኑበትና መልሰውም ለጥቅም የሚውሉበትን ብልሃት እንመርምር ከሚሉ ባለሙያ ጋር የተደረገ ቆይታ ሁለተኛ ክፍል ነው። ባህልና ማህበረሰብ ለምሽቱ ይዞ የቀረበው ዶክተር ተፈሪ አባተ አደም በዩናይትድ ስቴትስ የየል ዩኒቨርሲቲ የስነ ሰብ ተመራማሪ ናቸው። የምሽቱም ውይይታችን ሳምንት እልባት ካደረግንበት ጭብጥ ይንደረደራል። ዶክተር ተፈሪ የዚህን ወረርሽኝ መዛመት ለመከላከል በተለይም አንድ ሰው ለቫይረሱ ተጋልጦ በተገኘ ጊዜ እንዲወሰዱ የሚመከሩት የዛሬ መላዎች አንዳንዶቹ ከዚህ ቀደም ማህበረሰቦች ለወረርሽኝ በተጋለጡባቸውና ጉዳትም አድርሰውባቸው ባለፉ ከልቂቱም ለመዳን ብርቱ ትንቅንቅ ባደረጉባቸው አጋጣሚዎች ወቅት ተግባር ላይ ያዋሏቸውን ጥረቶች መለስ ብለን ብንመለከት በተለይም በገጠሩ አካባቢ ምናልባትም አሁንም ድረስ የሚታወቁ እንዲህ እንደዛሬ ያለ ፈተና ሲገጥም ለጥቅም ሊውሉ የሚችሉበት መንገድ ዛሬ እንዲወሰዱ ከሚፈለጉት እርምጃዎች ጋር የሚዛመዱ በጥናት የተመለከቷቸው ይኖሩ ይሆን?
በጣም ብዙ ነገሮች። እንደውም የኛ ህብረተሰብ ለጤና ከፍተኛ ትኩረት የሚሰጠውን ሁለት ይጠነቀቃል። እንደውም እንደዘወትር እንወስደዋለን እንጂ አሁን እናንተም ፕሮግራማችሁን ስትጀምሩ የምትሏትን አንድ ቃል ብትወስድ ጤና ይስጥልኝ ብለን ነው የምንጀምረው። ጤና ይስጥልኝ የሚለው ጤና ምን ያክል ወሳኝ እንደሆነ እና በአገር ቤት ይህን በተለይ በአማርኛ ተናጋሪው እንዴት እንደሚጠቀሙበት ብታይ አንድ ሰው ጎረቤትም ሊሆን ይችላል እንደውም ራቅ ያለ ቦታ ሊሆን ይችላል የዘመዱን የወዳጁን ግድ ለመጎብኘት ወደ ግቢ ሲገባ ጤና ይስጥልኝ እዚህ ቤት አላችሁ ሆይ ብሎ ድምጽ ያሰማል። ያን ያሰማና ከሩቅ አገር ከሆነ ደግሞ የሩቅ አገር እንግዳ ነን ያስገባል ሆይ ይላል። በዛን ሰዓት ተላላፊ በሽታ ቢኖር ወይም ሌላ ነገር ቢኖር ቀስ ብለው ወደዛ ይለፉ ብለው ይነግሯቸዋል። ከዛ ይጀምራል ራሱ እንደው ለጤና ያለን ትንቃቄ። እንግዲህ በተለይ በእኛ ሀገር ሁኔታ አንድ ሰው ከሌላ ቦታ ሲንቀሳቀስ አካባቢውን በስም ያውቀዋል። ልክ ይሄ ምንድነው ካርታ ባይኖረንም ከዚህ ሀገር ቀጥሎ እንደዚህ የሚባል ሀገር አለ፣ ከዚህ መንደር ቀጥሎ ይሄ መንደር አለ ብሎ ያውቀዋል አስቀድሞ። እና ሲዘጋጅ ራሱ ይጠይቃል እዚህ የሀገር አማን ነው ወይ የሀገር ሰላም ነው ወይ የሚለውን ነገር
በሽታይ ሲዘጋጅ ራሱ።
አዎ ልክ እንደው ካርታይቶ አንድ ሰው አስምሮ በዚህ ብዬ በዚህ አድርጌ ጉዞዬን አረጋለሁ እንደሚለው አገሮችን በስም ጠቅሶ ስለ ሁኔታው ጠይቆ ይሄን ሀገር አሁን ለማለፍ ወቅቱ ደህና ነው ወይ፣ ወባ የሚነሳበት ነው ወይ፣ ማጅራት ገትር ያለበት ነው፣ ሞኝ ባገኝ፣ እነዚህ ሁሉ እንግዲህ ተላላፊ በሽታ ናቸው፣ ሞይ ባገኝ ያለበት ወይ፣ እንደዚህ ብሎ ጠይቆ አገሯ ማን ነው ሰላም ነው ሲሉት ነው። ካልሆነ መንገዱን መቀየር ሊኖርበት ይችላል። እና ብዙ ጥንቃቄዎች ያደርጋሉ። እንደው ዝም ብሎ ከሀገር ሀገር ሰው አይሄድም። እንደውም ራቅ ባለው ዘመን ካየህ ደግሞ አንድ ሰው ሩቅ ሀገር ሂዶ ወደ ቤቱ ሲመለስ የሚያረጋቸው ጥንቃቄዎች አሉ። የሲራራ ነጋዴ ከሆነ ወይም ወታደርም ሊሆን ይችላል፣ ለዘመቻ በወራት የሚቆጠሩ ከቤቱ ወጥቶ የኖረ ሲመለስ ከባለቤቱም ጋር ከልጆቹም ጋር ዘሎ አይገናኝም። የራሱ ሂደት አለው፣ ጥንቃቄ ያደርጋሉ። እና እንደው አዲስ ነገር አይደለም ማለት ፈልጌ ይህን ነው።
መልካም። እስኪ ይህን ገፋ አድርገን እንመልከት። ዶክተር ተፈሪ እርስዎ አንዳንድ ጥናቶችም ያደረጉበት በአንዳንድ አካባቢዎች የሚዘወተሩ ምናልባትም ዛሬ ድረስ ይኖሩ እንደሆነ አላውቅም፣ ወረርሽኝ በገባ ጊዜ የቤተሰብ አባል ይሁን ጎረቤት ይሁን ለዛ ሰው መስጠት ያለባቸውን ክብካቤ ሳያቋርጡ ነገር ግን በሽታው እንዳይዛመት ለራሳቸውም ሆነ ለአቅራቢያው ላለ ወይም ለቤተሰብ አባላቱ እንዳይጋለጡ የሚያደርጓቸው ጥንቃቄዎች ምናልባት ለዛሬዎቹ መላዎች የሚፈነጥቁት ከሆነ በዚህ ሰዓት የሚከታተሉ አድማጮቻችንም እርስ በርስ እንዲነጋገሩበት እንዲወያዩበት ጭምር የማይቻል ማዕቀበት መስሎ የሚታየን የጥንቃቄ እርምጃ ምናልባት ባህል ውስጥም መሰረት ይኖረው ከሆነ እስኪ ያጫውቱን።
ጥሩ ነው ይሄ። እዚህም አሁን አንዳንድ ጓደኞቼ ጋር ስደውል ስለ ሀገራችን ቤተሰቦቻችን እንዴት ሊሆኑ ነው የሚለውን ስናነሳ ደጋግመው ያነሱልኛል። እና እውነት ነው ያሳስባል። በተለይ ይሄ ወረርሽኝ ክፋቱ በዚህ ሀገር ያለውን ያስከተለውን የጤና ኢኮኖሚ ቀውስ ስናይ ልክ ነው ያሳስባል። ሆኖም ግን መነሻ የሚሆኑ ነገሮች አሉ ሀገራችን ውስጥ። ቀጥታ ወደ በሽታው ከመግባታችን በፊት እንግዲህ አገር ይሸበራል አይደል? እንደዚህ ሲሆን አገር ሲሸበር ምንድን ነው ሽማግሌ የሚመክረው? አንድ ብሂላችን ከሮጠ የቆመ ይሻላል፣ ከቆመ ደግሞ የተቀመጠ፣ ከተቀመጠ ደግሞ የተኛ ይላሉ። ይሄ ማለት እንግዲህ ባለህበት እርጋ፣ ቀስ ብለህ አስተውል፣ በላይ የመጣ ነውና ለማሳለፍ ሞክር የሚል አባባል ነው። ይሄ እንግዲህ አገር ሲረበሽ በአገሩ በትልቁ የሚታይ ክስተት ከሆነ ነው። በአንድ ግቢ ደግሞ ቢከሰት እንግዲህ በሽታ ዚማውን እንዳየ ነው እንደምንሰማው እንደዚህ ትልቅ ነገር እንኳን መጀመሪያ አንድ አካባቢ ነው የተከሰተው፣ ከዛ እየተስፋፋ ነው ሄደው። እኛም ሀገር አሁን አንድ ግቢ ውስጥ አንድ ልጅ ቢታመም ወይም አንድ ሰው ቢታመም መጀመሪያ ስለ በሽታው የሚያውቁትን በመመካከል ይጀምራሉ። እዛው በቤተሰብ ደረጃ ሊሆን ይችላል፣ ጎረቤትም ጭምር ቡና ሲጠጣ እንዴት ነው የሚያደርገው? ይሄ በሽታ ምን ይሆን ይባላል። ብዙ ጊዜ እንግዲህ ሰው ታሞ ይድናል መቼም። ግን እንደዚህ አይነት ተላላፊ ከሆነ ደግሞ ያ ሰው ከመዳኑ በፊት እንደ መዳን ካለ በኋላም ሊሆን ይችላል ሌላ ሰው መልሶ ይታመማል። ልክ የዛን ጊዜ ኧረ ይሄ ነገር አሁን ወሎ አካባቢ እንደው እንደ ቀበሌኛ ለመጠቀም እዙርት ይላሉ። እንደ እዙርት ሆነ መሰለኝ ይሄ በሽታ ይላሉ። እና እንግዲህ
ምን ማለት ነው?
ተዘዋዋሪ ነው መሰለኝ፣ ተዘዋዋሪ ተላላፊ የሚለውን ነው እንግዲህ። በዛ ግንዛቤ ካየው በሽታውን ነው ልክ ሰውነት ይሰጡታል። የራሱ በሽታው ከሰው ሰው የሚተላለፍ አይነት ሆነ ማለት ነው። እና እንደዛ ነው ብለው ከጠረጠሩ ወደ አሁኑ ማድረግ ያለባቸውን ነገር ማድረግ ይጀምራሉ። ለምሳሌ ታማሚውን ቤት ውስጥ እንደተኛ መጋረጃ መጋረድ ሊሆን ይችላል። በቃ ያላቸውን ጋቢም ሆነ ከላይ የተገኘውን ነገር በሽተኛ የተኛበት ቦታ ከጫፍ እስከ ጫፍ ይጋረዳል። እና አሁን ያን ስታየው እኔ አንዳንዴ እንደውም እዚያውን የኮቪድ ታማሚዎችን በተለይ ትሪያጅ ሲያደርጉ ካየ ትልቅ አንሶላ ይዘው ነው ከዛና ከዚህ የሚያሳልፏቸው። እና እኔ ያን መጋረጃ ያስታውሰኛል። ያ መጋረጃ ምናልባት በሽተኛውን ባይረዳው ወደ ውጭ የመተላለፉን የትንፋሽ ቁጥጥርን ሊረዳ ይችል ይሆናል፣ ምንም እንኳን በዚህ በኩል ጥናት የተደረገ ባላቅም። እና ከውጭ ሰው ሲመጣ አሁን ቆም ብሎ እንዴት ነው ታማሚውን በስም ጠርቶ እንዴት አደረ፣ እንዴት ዋለ፣ እንዴት ዋለች፣ እንዴት አደረች ሲል በሽተኛው መናገር ከቻለ ቀና ብለው ባሉበት ግን ሳይተያዩ ትንፋሽም እንደተገደበው ነው ማለት ነው። እንደዚህ ነኝ ዛሬ እንዲህ ይሰማኛል የሚለውን እንትን ይላሉ። ያን መረጃ አሁንም ይለዋወጣሉ። ከዛም አልፎ ደግሞ በሽታው ከቀጠለ ከየቤተሰቡ አባላት ጋር ተላለፈ፣ ለብቻ ወጣ ያለች ቦታ መርጠው ለጊዜያዊ ማስታመሚያ ቦታ ለይቶ ለማቆየት ቤት ይሰራሉ። ወሎ ውስጥ ቀሳ ይሏታል ያችን ቤት፣ ትልቅ ቋንቋ ነው
የአካባቢ አነጋገር ነው።
አዎ፣ ከላይ ቀሳ ወጣ ከተባለ እንግዲህ ቀጥሎ መንደሩ በሙሉ ነው የሚጠነቀቀው። በቀሳው በኩል አትለፉ ይባላል። ቀሳው ለታመመው በሽተኛ ውሃ የሄደበት እቃ ካለ አይመጣም። ለማስታመም ራሱ ብዙ ጊዜ እኛ እናቶቻችን አያቶቻችን ናቸው ለዚህ ፈቃደኛ ሆነው፣ ያው በሞትም ልሞት ነው መገመት ትችላለህ። አንድ ሰው ያስታምማል ያንን በሽተኛ እና ምንም አይነት ንክኪ እንዳይኖር እንግዲህ ቢኖር እንኳን መቼም የሰው ልጅ ውጣ ውረዱ ብዙ ነው ለመገደብ ከፍተኛ ጥረት ያደርጋሉ። እና ይቺ ቀሳ የምትለው ስትራክቸር እስከ ቅርብ ነበረች ልጁኛ። አሁንም ድረስ ራሱ በአንድ አካባቢ ስትሄድ እንደው ነጠል ብላ ብዙም በመልኳም በይዘቷ ማታምር ቤት ሲያው ምን ይቺን ቀሳ የመሰለች ቤት ሰርቶ እያሉ አስተያየት ሲሰጡ ይሰማል።
አድማጮች፣ ከዶክተር ተፈሪ አባተ ጋር ያደረግነው ውይይት ሰፋ ያለ ነው። ቀሪውን ውይይታችንን ጨምሮ ሙሉ ቃለ ምልልሳችንን በድረ ገጻችንና በፌስቡክ ገጻችን ላይ እናኖራለን። ለአሁኑም እንግዳይን ዶክተር ተፈሪ አባተን ለጊዜያቸው አመሰግናለሁ። ዜርስትም
ሕይወት የሚለውጥ ተግባር ይፈጽሙ።
ሕይወት የሚለውጥ ተግባር ይፈጽሙ።
ለመረዳዳት ለመተጋገዝ እጅግ የላቁ ተግባራትን የሚሰሩ ድንቅ ሰዎችን በማውጣትና በማክበር የሰዎችን ሕይወት የሚለውጥ ተግባር ይፈጽሙ።
በኮሮና ቫይረስ ቀውስ ውስጥ በየማህበረሰቦቻችን የጎላ ተግባር ስለፈጸሙና መሪነታቸው የጎላ ሆኖ ስላገኙአቸው መደበኛ ሰዎች ይንገሩ።
ጎረቤቶች ሆናቸው
ባልደረቦች ሆናቸው
አንዱ ሰው የሌሎችን ህይወት እንዴት ሊለውጥ እንደሚችል የሚያሳዩ ጓደኞች ሆናቸው።
የጤና ሰራተኞች፣
አስተማሪዎች፣
ተማሪዎች፣
ባለሱቆች፣
የማህበረሰብ ተሟጋቾች፣
የሃይማኖት መሪዎች፣
አርቲስቶች፣
በአካባቢው ያሉ በጎ ፈቃደኞች ናቸው።
ምርጫውን እንዴት ማሳወቅ ይችላሉ? የመረጡትን ሰው ወደ ማህበራዊ ገጽ ወይም VOA Leaders @voanews.com VOALEADERS @voanews.com ይግቡና ያስፍሩ።
የመረጡትን ሰው በማህበረሰቡ ውስጥ ፈጽሟል የሚሉትን ተግባር ያጫውቱን።
ስሞን፣ የስልክ ቁጥሮን፣ የኢሜይል አድራሻውን ይላኩልን። የቪኦኤ ሪፖርተር ይደውልልዎታል፣ ያገኝዎታል።
በዚህ ሁሉ ውስጥ ሁላችንም አብረንን
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ነኝ። ከአቀናባሪያችን ብርሃን ኃይሉና ከዋና አዘጋጇ ትዝታ በላቸው እንዲሁም ከተቀሩ ባልደረቦቻችን ጋር በዚሁ እንሰናብታለን። ነገ አርብ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኔ በኩል ሰላም፣ ደህና ደሩ። I'm gonna make it.
ተረቋል ቀድሜ